በጌታ በኢየሱስ ክርስቶስ ስም ትምህርታችንን እንጀምራለን። የዛሬ ትምህርታችን ቁጥር 24 ነው። ባለፈው የመንፈስ ቅዱስ የጸጋ ስጦታዎችን በስርዓት ስለመጠቀም ስንወያይ ነበረ። ዛሬ ይህንን እንቀጥላለን። ዛሬ ብዙ ነጥቦችን አንስተን በዚህ ርዕስ ላይ እንናገራለን። የመንፈስ ቅዱስ ስጦታዎች መጽሐፍ ቅዱስ እንደምለው በስነ ስርዓት ካልተጠቀምን ማሰናከያም ሊሆኑ ይችላሉ። ይህንን ጳውሎስ በዚህ ለቆሮንቶስ ሰዎች በጻፈው መልእክት ላይ ግልጽ አድርጎ ነው የምናገረው። ስለዚህ ሁሉ ነገር በማስተዋል በጥበብ በእውቀት በስርዓት ይሁን ብሎ ይናገራል። እስቲ ለሁሉም ወደ ትምህርታችን ከመግባታችን በፊት አጭር ጸሎት እናደርጋለን። እግዚአብሔር አምላካችን ሆይ እናመሰግናለን። ክብር ላንተ ይሁን ስለ መልካም ጥበቃ፣ ስለ ቸርነት፣ ስለ በጎነት፣ ስለሚሰጠን ትምህርት ሁሉ። ጌታ አምላካችን ሆይ የዛሬንም ትምህርት ከቃልህ አንተ ራስህ በመንፈስ ቅዱስ ጌታ ሆይ አስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደ ተጻፈ በመንፈስ አስተምረን። ጊዜያችንን ተረከብ በኢየሱስ ክርስቶስ ስም አሜን። እስቲ ከምዕራፍ 1ኛ ቆሮንቶስ ምዕራፍ 14 ከቁጥር 20 ጀምሮ ያለውን በማንበብ እንጀምራለን። ሀሳቡ እዛ ውስጥ ስላለ ማለት ነው። እያነበብን አንዳንድ ነጥቦችን እናነሳለን። ወንድሞች ሆይ በአእምሮ ህጻናት አትሁኑ፣ ለክፋት ነገር ህጻናት ሁኑ እንጂ በአእምሮ የበሰሉ ሁኑ። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እነግራቸዋለሁ እንዲሁም ቢሆን አይሰሙኝም ይላል ጌታ ተብሎ በህግ ተጽፏልና። እንግዲህ እዚህ ላይ በብስለት አድርጉ፣ በጥበብ አድርጉ፣ በአእምሮም የበሰላችሁ ሁኑ፣ ሰዎችም ልረዱ በሚችሉት ሁኔታ አድርጉ የጸጋ ስጦታን የሚል ሀሳብ ያለ ነው የሚመስለው። በአእምሮ ህጻናት አትሁኑ፣ ለክፋት ነገር ህጻናት ሁኑ እንጂ በአእምሮ የበሰሉ ሁኑ ነው ምለው። ይሄ እንግዲህ ከጸጋ ስጦታ ጋር አያይዞ የምናገረው ቃል ነው። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ ነግራቸዋለሁ እንዲሁም ቢሆን አይሰሙኝም። አንዳንድ ጊዜ እግዚአብሔር ታምራትን ቢያደርግም ብዙ ሰዎች ይሰማሉ። ደግሞ በእልከኝነትና በሴጣን ተጽዕኖ ወይም ደግሞ በስጋ ትዕቢት የማይሰሙ ሰዎች ይኖራሉ። ሁሉም ይሰማል ብለን መጠበቅ የለብንም ማለት ነው። መጽሐፍ ይህን በግልጽ ይናገራል እና እንግዲህ በልሳኖች መናገር ለማያምን ምልክት ነው እንጂ ለሚያምን አይደለም። ይህ ምን ማለት ነው? አሁን አንድ ሰው በልሳን በቻይና ቋንቋ ብናገር ቻይናው ልክ የራሱን ቋንቋ በዚህ ቢሰማ፣ ይሄ ምንም ያልተማረ ስለ ቻይና ቋንቋ ምንም እውቀት የሌለው ሰው በትክክል ብናገር ተአምር ነው። እንዴት እኔን ቋንቋ ሳይማር ተናገረ ይላል። ከዚህም የተነሳ ለማያምን ምልክት ነው። ይህም ሰው የእግዚአብሔር ስራ መሆኑን ይረዳና ጌታን ይቀበላል ማለት ነው። ይህን ባለፉት ትምህርቶችንም ነካክቸዋለሁ። ለማያምኑ ምልክት ነው እንጂ ለሚያምኑ አይደሉም። እኛ የምናምን ይህን መንፈስ ቅዱስ እንደሚያደርግ እናውቃለንና። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም። ትንቢት ደግሞ በትክክል የተደበቀውን ምስጢር ከፊት የሚመጣው ሰዎች በራሳቸው እውቀትና ጥበብ በውስን ስጋዊ ባህሪያቸው ሊደርሱበት የማይችሉትን የእግዚአብሔር መንፈስ ሊደርስበትና ሰማያዊ ምስጢርን የተደበቀው ነገር ይናገራል። ያኔ ይሄ ለሚያምን ይሄ ታምር ነው ማለት ነው፣ ምልክት ነው። ጌታ እንደተናገረው እናውቅና ጌታን ተንቀጥቅጠን ያ መገሰጥ ካለብን እንገሰጣለን፣ ማስተካከል ያለብንን እናስተካክላለን፣ ማረም ያለብንን እናርማለን። እያበላሸን ያለነው ነገር አቁመን ጌታን ደግሞ ያን የምናበላሸውን አቁመን ጌታን እናከብራለን። ከፊት የሚመጣው ነገር ደግሞ እግዚአብሔር በቃሉ ሲናገር እንዘጋጃለን። ሳንትን ከተዘጋጀን እንጠቀማለን። እምቢ ካልንም ደግሞ ያው ባለፉት ትምህርቶችም እንዳነሳነው እኛም በግልጽ በመጽሐፍ ውስጥ እንደምናውቀው ሰዎች ትንቢት ሰምተው የትንቢቱን ቃል ካልታዘዙ በኋላ ጥፋቱ ያላልታዘዘው ሰው ይሆናል ማለት ነው። በኖህ ዘመን በሎጥ ጊዜ የሶዶምና ገሞራ ሰዎች እንደሆኑ በኖህ ዘመን የዓለም ሕዝብ ሁሉ ያንን የኖህን የትንቢትን ቃል አልሰማ በማለት የጥፋት ውሃ ይመጣልና እንደዚህ ከሚዳኑ መርከብ ስሩ እንደዚህ። ነገር ግን የሚቀልል ነበር፣ ዝም ብሎ የሆነ ጅብት ነገር ነው ምንድን ነው ስሉ ነበር። ከታዘዙ ይጠቀማሉ፣ ይድናሉ ማለት ነው። በቤተ ክርስቲያንም ደግሞ እግዚአብሔር በትንቢት ቃል ድክመት ሲያይ ስናገር ከሰማና ካስተካከልን እግዚአብሔር ከሚያመጣው ቁጣ ከቁጣው የተነሳ ከሚመጣ ቅጣት እንድናለን። ስብራት አይመጣም ማለት ነው። እንዲህ ካል ስብራት ይመጣል። ለምሳሌ እነዚያ መላእክት በሶዶምና ገሞራ ከገቡ በኋላ ቀደም ብሎ ሶዶምና ገሞራ እንደምትቀጣ እንደምመለሱ እግዚአብሔር አስጠንቅቋቸው ነበር፣ ግን አልሰማሉ። ከከተማው ውጡ እንደውም እነዛ መላእክት ለሎጥ ምንድን ነው አሉት? ለአንተ ዘመድ ያለ ካለ ከከተማው ውስጥ እንዲወጣ ንገራ፣ የልጆቼ ባሎች አሉ አለ። ሄዶ ነገራቸው። እነሱ ግን የልጆቹን ባሎች ልጆቹ እና እሱ የነገራቸው የቅርብ ሰዎቹም አልሰማ አሉ። አልሰማ በማለታቸው ከዛ በኋላ ከመቅጣቱ በፊት ሎጥም ደግሞ ልቡ ሳሳና ለመውጣት ትንሽ አንገራገር፣ ሎጥንም እጁን ይዘው ነው ቶሎ በጥፋት ከተማይቱ በእሳትና ትም ከመቀጣቷ በፊት ማለት ነው። አንዳንድ ጊዜ አለመስማት ነገር ይኖራል ማለት ነው። ከዛ ደግሞ ወደ ኋላ አትመልከቱ ብሎ ነበር። የሎጥ ሚስት ወደ ኋላ ተመለከተች። እዛ እግዚአብሔር የሚያደርገውን አሰራር አይተው ደንግጠው መጥፎ ነገር ያስሆን አስደንጋጭ የሆነው ነገር ራሱ የሚጎዳ ነገር ሊሆን ስለሚችል ነው። ያንን እግዚአብሔር መመሪያ ሲሰጥ ሁሉንም ነገር ስለሚያውቅ ነው። ግን እሷ ወደ ኋላ ተመለከተች እና ከዛ በኋላ የሆነችውን እናውቃለን። እና ሎጥንም እና ልጆቹንም እጁን ይዞ አወጣቸው። እጁን ይዞ አወጣ እግዚአብሔር ማለት ነው። እግዚአብሔር የላካቸው እግዚአብሔር መልአክ። እነዛ ግን ያንን የትንቢቱ ቃል የማስጠንቀቂያ ቃል ያልሰሙት በሙሉ በእሳቱና ጢሱ ከተማይቱ ወደመች። እግዚአብሔር ማንኛውንም ቅጣት ማንኛውንም የጥፋት ውጤት የሚያመጣውን ቅጣት ሳይናገር አያመጣም። ሲናገር ግን የሚሰማ ይድናል። ከስብራት፣ ከጥፋት፣ ከሞት ከሚደርስ ጉስቁልና ይድናል። እምቢ ብሎ ግን በእልከኝነት፣ በትዕቢት፣ በቸልታ፣ በግዴለሽነት እንደተለመደው ይሆናል ብሎ ደግሞ የሚያስብ ደግሞ ይጎዳበታል። ስለዚህ ይሄ የትንቢት ቃል ለሁላችንም እንደዚሁ ነው። የትንቢት ቃል ለእኛ ለምናምንም የሚያስደንቅ ነው የሚሆነው፣ ምልክትም ነው። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም። ለእኛ ይህንን ጌታ እንደሚያደርግ እንደተናገረው እንደሚያደርግ ለእኛ ምልክት ነው እንደሚያደርግ፣ ይህን ማለት ነው። እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳናት ቢናገሩና ያልተማሩ ወይም ደግሞ የማያምኑ ሰዎች ቢገቡ አብደዋል አይሉምን? ስለዚህ ምንድን ነው የምለው? ሁሉ ትንቢት ብናገሩ ግን የማያምን ሰው ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል ነው የምለው። ስለዚህ ሁሉ ሰው በልሳን ቢጸልይ የማያምን ከዚህ በፊት ስለ ልሳን ያልተማረ ሰው የመንፈስ ቅዱስ የጸጋ ስጦታ መሆኑንና መንፈሳዊ ነገር መሰረታዊ የመጽሐፍ ቅዱስ ትምህርት ያልተረዳ እውነተኛ ክርስትና ምን ማለት እንደሆነ ከቃሉ ያልተረዳ ሰው ቢገባ ሁሉም ትንቢት ልሳን ቢጸልይ ገብቶ ይሄ ሰው እነዚህ ሰዎች ያበዱ ሰዎች ናቸው ብሎ እንደውም ለመሸሽም ሳይቃጣው አይቀር ወደ እምቢ ጉባኤ ገባው ሳይል መጽሐፍ ቅዱስ ይህንን ይላል። እኔ አይደለሁም የሚለው እንደዚህ ነው የሚለው። ይህንን ተግሜ ያነባል። እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳን ቢናገሩና ሁሉም በአንድነት ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉም? ይሄ ነው ባልተተረጎመ ልሳን ማለት ነው። ስለዚህ ይሄ ምን ማለት ነው? አብረን በምንጸልይበት ጊዜ ምእመናን ብቻ ያመኑ ሰዎች ብቻ ባሉበት ሁሉም በልሳን ቢጸልይ በነጻነት የመጸለዩ ነገር ይሄንን መቃወሙ አይደለም። ያንን ያ ስንጸልይ ሁላችንም በመንፈስ ቅዱስ ሆነ እግዚአብሔር መለኮታዊ በሆነው አሰራሩ በእኛ ህይወት ውስጥ ለሌሎቹም እየቃተተ ለእኛም እየጸለየ እንደሆነ ወይም ደግሞ ሌላ ድንቅ የሆነውን የመንፈስ ቅዱስ ኃይል እየተገለጠ እንደሆነ ይገባናል። ለእኛ ያንን ብናደርግ ችግር የለውም፣ ስርዓት ባለው መንገድ ማለት ነው። ያንን እርስ በርሳችን ቢሆን ልመድ። ግን በጉባኤ ፊት ትልቅ ጉባኤ ባለበት ያልዳንም ሰው ያለበት እና ወንጌል ያሰማ ባለበት በዚህ ሁኔታ ስንሆን ተራ በተራ መናገር እንደሚገባ። አሁን ለምሳሌ ሁሉም ግን በሊሳን መናገርን አትከልከሉ፣ ግን ተራ በተራ አድርጉ። አንዱ ተናግሮ እስኪጨርስ ሌላው ይጠብቅ። ያ ደግሞ የተነገረው ነገር ደግሞ ይተርጎም ነው የሚለው። ካልተተረጎመ እንዴት ጉባኤው ሰምቶ አሜን ይላል ነው የሚለው። ይተርጎም፣ ከዛ በኋላ ደግሞ ሌላው ይቀጥል። አለዚያ ለሌሎቹ ማሰናከያ ነው የሚሆነው። ክርስትና ማለት ይሄ የመንፈስ ቅዱስ እንቅስቃሴ ያለበት ክርስትና የራሱ የእብድ እንቅስቃሴ ነው ወደሚልም ሊሄዱ ይችላሉ፣ እንደዚህ ያልተማሩ ሰዎች። ስለዚህ መጽሐፍ ቅዱስ ጳውሎስ ይህም በግልጽ ሁኔታ ነው የሚያስቀምጠው። እና እንግዲህ ማይበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉምን? ይህን ነው የምለው። ስለዚህ ተራ በተራ በስነ ስርዓት ይናገሩ። ይተርጎም ደግሞ እያንዳንዱ ሁለት ወይም ሶስት ሰዎች በአንድ ጊዜ በልሳን አይናገሩ። ለትምህርት ለመልክ ይመጣል ልሳን ከሆነ ማለት ነው። ሁሉ ትንቢት ቢናገሩ ግን የማያምኑ ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል። ይሄ በሚገባ ቋንቋ የሚነገር ሰማያዊ መልእክት ነው። የተደበቀውን ምስጢር ሁሉ እግዚአብሔር ሲገልጽ ማለት ነው። ያልተማረ የማያምን እንኳን ቢሆን ሲገባ በሚገባ ቋንቋ የእግዚአብሔር ኃይል እየተገለጠ ስላለ ይወቀሳል። ደንግጦ ጌታን ለመቀበል ቅንነት ካለውና ጌታን ለመከተል በዚህ አይነት የምንቀሳቀስ ከሆነ ጌታን ይቀበላል። ሰምቶም ጌታን ላይቀበልም ይችላል። ግን ብዙዎቹ ይህን ሲያዩ ጌታን ይቀበላሉ፣ ማይቀበሉም ደግሞ ይኖራሉ። በሁሉም ይመረመራል፣ በሁሉም የተሰወረ ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። አሁን በዚህ መልክ ባለፈው የቦንቡን ምሳሌ ተናግሬ ያለው የማምን ሰው ልጅ ሊጎዳ ቢመጣና ግን በትንቢት ይሄ ቢገለጥ ሰውየው የእግዚአብሔር ኃይል መሆኑን ተረድቶ ከነ ቦንቡ ወጥቆ እግዚአብሔርን ይቀበላል ማለት ነው። ይዛ ማለት ነው ይወቀሳል ነው ይገለጽለታል። ከዚህም የተነሳ እግዚአብሔርን ወደ መከተል ወይም ደግሞ ኢየሱስ ክርስቶስን እንደግላል የታደኙ ወደ መቀበል ይመጣል ማለት ነው። ቁጥር 27 ላይ 26 ላይ እንግዲህ ወንድሞች ሆይ ምንድን ነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማነጽ ይሁን። ይሄ እንግዲህ ሁሉም ትምህርትም ቢሆን መዝሙርም ቢሆን ስብከትም ቢሆን በልሳን መናገርም ቢሆን መተርጎምም ቢሆን በጉባኤ ፊት ሁሉ ነገር በስነ ስርዓት ይሁን፣ ለማነጽ ይሁን። እንግዲህ ወንድሞች ሆይ ምንድን ነው? በምትሰበሰቡበት ጊዜ ማለት በትልቅ ጉባኤ ፊት እግዚአብሔርን ለማምለክ በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው። መዝሙር ያለው መዝሙሩንም በስነ ስርዓት ይዘምረው። የእግዚአብሔርን ኃይል የመንፈስ ቅዱስ ኃይል አንዱ የሚገለጽበት መዝሙር ነው። ባለፈው ማለት ስትላል በስነ ስርዓት ይዘምር። ትምህርት አለው፣ ትምህርቱንም በስነ ስርዓት ያስተምር። መግለጥ አለው፣ ይሄ እውቀት ጥበብ መግለጥ ማለት ነው። እሱ በሚሰማ ለሰዎች በሚገባ መልክ ያለ በልሳን መናገር አለው፣ መተርጎምም አለው። ሁሉም ለማነጽ ይሁን። የጌታን ስራ ሰዎች አይተው ጌታን እንዲከተሉ እንዲያመልኩ፣ በቅድስና እንዲያመልኩ፣ ጌታን ለማገልገል እንዲችሉ፣ ወደ እግዚአብሔር እውቀትና ጥበቡ ለሚያሳድግ መልክ መሆን አለበት ማለት ነው። እንግዲህ የቆሮንቶስ ቤተ ክርስቲያን በዚህ በጸጋ ስጦታ አጠቃቀም ለእነሱም እንግዲህ ይሄ ያኔ አዲስም ነበረ ይሄ የመንፈስ ቅዱስ ሙላትና ነገር ግን ውዥንብር ያለ ይመስላል። ትንሽ የተምታታ ነገር የአጠቃቀም ችግር እንዳለ ይታያል። ጳውሎስ ግን በእግዚአብሔር መንፈስ ተሞልቶ በእግዚአብሔር ኃይልና ጥበብና እውቀት ተሞልቶ ይህንን ግልጽ አድርጎ ያስተምራል። ሁሉንም ነገር በአግባቡ አድርጉ ለማለት ለእግዚአብሔር ክብር አድርጉ ነው የምለው። ለምሳሌ በሚሰብኩበት አሁን ማስተማርም ቢሆንኩ ነው የምለው። አሁን ለምሳሌ ዝማሬን እንውሰድ። በጉባኤ ፊት ዝማሬ በምትመርበት ጊዜ አንድ ስታይል ይዞ ወይም ደግሞ አንድ አቀራረብ ይዞ ኃይል በሌለበት ሁኔታ ዝም ብሎ ጩኸት ብቻ ከሆነ እዛ ውስጥ የሚሳተፍ ሰው አይታነጽ። በሚታነጽ መልክ መሆን አለበት። ስርዓት ባለው መንገድ የሶሎ ዘማሪ ከሆነ ለስብከት አይደለም እዛ የቆመው። ምናልባት ትንሽ እግዚአብሔር በሕይወቱ ውስጥ ከዝማሬ ጋር የተያዘ ነገር ያስተማረው ነገር ቢኖር ትንሽ ነገር መናገር ስህተት ነው ማለት አይደለም፣ እሱ ሊሆን ይችላል። ነገር ግን ለዝማሬ ቆሞ ስብከትን ይቀጥላል። ዝማሬውንም በአግባቡ በሚፈስ መንገድ የእግዚአብሔር መንፈስ በሰጠው በዝማሬው ቅባት በዝማሬው ጸጋ በተሰጠው መንገድ ህዝቡ እንዲባረግ መዘመር አለበት በስነ ስርዓት። ይህ ካልሆነ ዝማሬው ትልቅ የሚያነቃቃ ነገር ሆኖ ግን ነገር ግን ያ ካልሆነ የተምታታ ነገር ሊፈጥር ይችላል ማለት ነው። ወይም ደግሞ የአገልግሎቱ ኃይልና ጸጋው የመንፈስ ቅዱስ በዛ ውስጥ የሚገለጸው ነገር እንደሚጠበቀው አይገለጽም ማለት ነው። ለምሳሌ አሁን በአሁኑ ዘመን በዝማሬ ውስጥ ያሉትን ነገሮች ልናይ እንችላለን። እየተሰሩ ያሉት ምናልባት መታረም ያለባቸው ማለት ነው። በቃ ዘማሪው ራሱ ሰባኪ ሆኖ የተሰጠውን ፕሮግራም አለ፣ መንፈሳዊ ፕሮግራም የሚካሄድበት ስርዓት። ሁሉም ነገር ደግሞ በስርዓት በፕሮግራም በሰዓት መሆኑ ደግሞ ትክክል ነው። አንዱ የስርዓቱ ክፍል ሰዓትን መጠበቅ ነው በትክክል። ነገር ግን አንዳንድ ጊዜ በተለየ መንገድ መንፈስ ቅዱስ ከሰዓት ሊያልፍ ይችላል። ከመንፈስ ቅዱስ ሀሳብ ሲሆን ግን ያግልጽ ይሆናል። ሁሉ ጊዜ ሰዓትን ማሳለፍና ያለ ስርዓት መዘመር፣ ያለ ስርዓት መስበክ፣ ያለ ስርዓት ማስተማር ከመንፈስ ቅዱስ እንቅስቃሴ ጋር የምናያይዝ ከሆነ ስህተት ነው። እግዚአብሔር ሁሉ ነገር ግሩምና ውብ አድርጎ ሁሉ በጊዜ ውብ አድርጎ ፈጠረውታል። እግዚአብሔር ሰማይንና ምድርን በሰማይና በምድር የሞላው ነገር ሰማይና ምድርን በሰማይና በምድር የሞላው ነገር ሁሉ ስድስት ቀን ሰራና በሰባተኛው ቀን አረፈ ይላል። እግዚአብሔር ራሱ በጊዜና በስርዓት የሚሰራ አምላክ ነው። አሁን ሰዓት ቋርጦ ዝም ብሎ መዘመር ፕሮግራሙ ለአንድ ሰዓት ተብሎ ይመጣል። ነገር ግን አምስት ሰዓት ስድስት ሰዓት የሚቆይ ከሆነ ከበረከቱ ይልቅ መሰላቸትን ያመጣል። ሰውም ደግሞ በስጋት ውስጥ ይገባል። እነዚህ ሰዎች እንደዚህ አንድ ሰዓት የሚሉት ሰባት ሰዓትም ስምንት ሰዓትም ሊቆዩ ስለሚችሉ የእነሱ ነገር አይታወቅም ይላል። እንደዛ መሆን የለበትም። በዛ በተወሰነው ሁለት ሰዓትም ከሆነ በተወሰነው በሁለት ሰዓት፣ አንድ ሰዓትም ከሆነ በአንድ ሰዓት። ጊዜው አይበቃም ከተባለ ሁሉም ተስማምቶ ጊዜውን መወሰን ይችላል። ሶስት ሰዓትም አራት ሰዓትም ሊሆን ይችላል። ለአምልኮ ከተመጣ በኋላ በዛ በአምልኮ ጊዜ ውስጥ ለዝማሬ በተሰጠው ጊዜ ነው የእግዚአብሔርን ኃይል መገለጥ ያለበት። በዝማሬው ራሱ ሰባኪ ሆኖ የሰባቱ ጊዜ ሁሉ ወስዶ ከዛ በኋላ አርባ ሀምሳ አንድ ቁጭ ብድግ ቁጭ ብድግ ቁጭ ብድግ እያደረገ ጉባኤውን እንደዛ ቢያደርግ ይሄ ከስነ ስርዓት የወጣ ነገር ነው፣ ማሰናከያ ይሆናል። ምክንያቱም ሁሉም ለማነጽ ይሁን ነው ምለው። አሁኑ ጊዜ ብዙ አንዱ ሲያደርግ እግዚአብሔር ሲባርክ ሲታይና እሱን ኮፒ አድርጎ ሌሎቹ ደግሞ ያንን እግዚአብሔር ባልገለጸው መንገድ ደግሞ ሲደግሙትና ዝም ብሎ ጩኸትና አሰልቺ የሆነ ነገር ሲሆን ይታያል። ስለዚህ ዘማሪውን በስነ ስርዓት ቋንቋውን ግልጽ በሆነ ሁኔታ በመንፈስ ቅዱስ ኃይል በዛ በተሰጠው በሀያ ደቂቃ በአስራ አምስት ደቂቃ ወይም የተሰጠው ጊዜ ሰላሳ ደቂቃ ከሆነ በሳች ደቂቃ ያንን የተሰጠውን የዝማሪውን አገልግሎት ማፍሰስ አለበት በመንፈስ ቅዱስ ኃይል ነው። እሱ ነው ስርዓቱ። መጽሐፍ ቅዱስን ግልጽ አድርጎ የሚናገረው ደግሞ ሌላው አንዲት ቃል እየደጋገሙ 40 ደቂቃ መቆየት፣ አንዲት ቃል እየደጋገሙ እግዚአብሔር እኮ የቋንቋ ድሃ አይደለም። ቋንቋ እኮ ይሄ በምድር ያለው ቋንቋ ሁሉ እኮ እግዚአብሔር እኮ የሚያውቀው እግዚአብሔር እኮ የሰጠው ቋንቋ ነው። እግዚአብሔር ትላልቅ ነገሮችን በተለያየ መንገድ መናገር የሚችል ነው። አሰልቺ የሆነ ቃል እየደጋገምን ሰው ወደ ቤተ ክርስቲያን እንዳይመጣ የምናደርገው ይሄ የመንፈስ ቅዱስ አሰራር አይደለም፣ የራሳችን የስጋ ድክመት ነው። ወይም ደግሞ እኛ መስሎ ላረግ ነው እንጂ የመንፈስ ቅዱስ ፈቃድ አይደለም። በዛ በተሰጠው ጊዜ ዝማሬውን እንድንለቅ ነው። በዛ በትንሽ ጊዜ ውስጥ እኮ ምድርን የሚያናውጥ የመንፈስ ቅዱስ የተጋ ስጦታ እኮ ሊገለጽ ይችላል። እኛ ከጌታ ጋር ጤናማ ግንኙነት ካለን እና ንጹህ ሞቲቭ ያለ አገልግሎት ካለን እኮ በዛች በጥቂት ጊዜ ውስጥ እኮ እግዚአብሔር ወሳኝ የሆነ መልእክት እኮ ለዓለም፣ ለአገር፣ ለዛ ህዝብ፣ ከዛም ውጭ ላለ ህዝብ የሚሆን ነገር ሊናገር ይችላል። ትልቁ ነገር የመደጋገሙ ጉዳይ አይደለም፣ የቅድስና ጉዳይ፣ የጽድቅ ጉዳይ ነው። በሞቲቭ በንጽህና ነፍስ ሁሉ ጌታን አምነው እንዲድን የዳኑትም ደግሞ በእርሱ እንዲጸኑ ለማስተማር ያለን የቅንነት ሞቲቭ እርሱን የማገልገል ሞቲቭ እንጂ እኛ ዝም ብለን እኛ እንደምንፈልገው ኃይል አልተገለጸም እያል ያ እስከሆነ ድረስ ደግሞ ዝም ብለን የምንደጋግም ከሆነ አሰልቺ ነገር እየፈጠር ነው ያለ ነው ማለት ነው። በሰዓትና በጊዜ የሚሰራ አምላክ ነው። መንፈስ ቅዱስም ደግሞ ራሱ ጨዋ ነው። የሚያደርገው ነገር ሁሉ አሰልቺ አይደለም። መንፈስ ቅዱስ እኮ በማዕከላችን ሲገኝ እኮ አንዳንድ ጊዜ ቀኑ ሙሉ ስንጸልይ ብንውል እኮ አይሰለቸንም። ከሰው ሲሆን ግን ቶሎ ይሰለቸናል። ይሄ ነገር ከመንፈስ ቅዱስ ያሉ ነው ነገር እኮ ያስታውቃል ከሲጋ የሆነው ድግግሞች። ስለዚህ ጅማሬው በስነ ስርዓት እግዚአብሔር በሰጠው ቋንቋ ውብ የሆነው ቋንቋ መገለጽ አለበት። ዜማው መገለጽ መንቆርቆር አለበት በተሰጠው ጊዜ ማለት ነው። የራሱን አገልግሎት ካገለገለ በኋላ ደግሞ ለሰባቱ መስጠት አለበት ማለት ነው። ታቀጥሎ የሚያደርገው እሱ ከሆነ ይሄ መዝሙር አንዱ ወንጌል የሚሰበክበት የረኝነት አገልግሎት የሚካሄድበት ትምህርት የሚሰጥበት ስብከት የሚደረግበት መንገድ ነው። አንዱ ትልቁ አቀራረቡ ይለያል እንጂ በጣም በሚችል መልክ የሰዎችን ልብ እግዚአብሔር በመዝሙር በመንፈስ ቅዱስ ይነካል። መዝሙር ራሱ አንዱ ትልቁ ትምህርት፣ ትልቁ የማስተማሪያና የመስበኪያ መንገድ ነው። ይሄ ጸጋ ያለው ሰው ራሱን ህይወቱን በቅድስና እየጠበቀ አገልግሎቱ የበለጠ እንዲያድግ እግዚአብሔር ባሳየው መንገድ ከሰራ ድንቅ የሆነ ነገር ያደርጋል። በአሁኑ ዘመን በዓለማችን ውብ የሆኑት በኢትዮጵያ በሀገራችንም ውብ የሆኑ ዝማሪዎች እየወጡ ናቸው። በዛው መጠን ደግሞ ድምፅ የሆኑትም ነገሮችም በጎን ጎን ለጎን መኖሩም መረሳት የለበትም። ስለዚህ መዝሙር ይሄ ነው። ስንዘምር በስነ ስርዓት እናድርገው። ያንን የተሰጠንን ከነ ስታንዛው ከነ አዝማቹ በተሰጠው ጊዜ ሳናቋል ስብከትንም ምንም ሳናጠረ መጀመሪያ ላይ ቅድምም እንዳልኩት ነጥብን የተወሰነ ነገር 2-3 ደቂቃ የተወሰነ ጊዜ ስለዛ መናገሩ ስህተት ነው አይደለም። እሱም ማድረግ ይቻላል፣ ግን ስብከት ወደ ስብከት መለወጥ የለበትም እና ዝማሬው ራሱን የቻለ አቀራረብ ያለውና እግዚአብሔር የሚጠቀምበት መንገድ ስለሆነ በዛው መንገድ በዛው በተሰጠው ሰዓት ውስጥ በሚፈስ መንገድ መቅረብ አለበት ማለት ነው። ቀጥሎ ያለው ምንድን ነው? ለእያንዳንዱ መዝሙር አለው ይላል፣ ቀጥሎ ትምህርት አለው ይላል። አሁን ትምህርት ደግሞ ልክ በተሰጠው በጥበብና በእውቀት የተሞላ ትምህርት መሆን አለበት። ግልጽ የሆነ መልእክት መተላለፍ አለበት። በትምህርት የተምታታ ነገር ለትምህርትም ቢሆን ሰውየው በጸሎትም በማጥናትም ተዘጋጅቶ መስበክ አለበት። አንዳንድ ጊዜ ያ እድል በሌለበት ጊዜ መንፈስ ቅዱስ ራሱ ድንቅ የሆነውን ትምህርት ይሰጣል ለሚያስተምረው ሰው ማለት ነው። ለሰባቱ ጊዜ ነገር ግን እኛም በራሳችን በኩል ድርሻችንን መወጣት አለብን። ያ ማለት እኛ ስለተዘጋጀን የተዋጣ ትምህርት ወደ ሰዎች ልብ የሚደርስ ትምህርት እናዘጋጃለን ማለት አይደለም። ግን ያንን አድርገን ሌላው ደግሞ ጌታ እንዲባርክ ለመንፈስ ቅዱስ ስንሰጥ መንፈስ ቅዱስ እኛ ድርሻችንን አክብረን ስላደረግ ነው እርሱ ደግሞ ጸጋውን ደግሞ በዛ ትምህርት ላይ ያፈሳል። በመንፈስ ቅዱስ ያልሆነ ትምህርት ደግሞ ወደ ሰዎች ልብ ሊደርስ አይችልም። ጥሩ መልእክት ያለን እንኳን ቢሆን ኃይል የሌለው ሊሆን ይችላል። ወይም ደግሞ ኃይል ያለው መልእክት ሆኖ የተምታታና በስነ ስርዓት የተደራጀ ሊሆን ይችላል፣ እኛ ባለመዘጋጀት ምክንያት ማለት ነው። ስለዚህ ምናስተምራቸው ሰዎች ለነሱ ሊደርስ በሚችል መንገድ ጉባኤውን በማሰብ ትምህርቱን በትክክል ይረዳሉ ወይ በሚልም በራሳችን በኩልም ማስራትም ስህተት አይደለም። ዝግጅት ማለት በጸሎት በጣም ጌታ በዚህ ነገር ላይ እንዲገልጽ መጸለይ ነው። ከዛም ደግሞ ትምህርቱ ደግሞ ከሰዎች አቅም በላይ እንዲሆን እንዲገባቸው በሚችልበት ሁኔታ ጌታም እንዲረዳ እኛም ደግሞ የራሳችን ድርሻ ለመወጣትም ጭምር ነው። ለምሳሌ ለትምህርት የተሰጠው ጊዜ አንድ ሰዓት ከሆነ ምናልባት እኛ በምናተምርበት ጊዜ በስሜታችን በትክክል ትምህርቱን አላስተላለፍን የሚል አይነት ስሜት ሊሰማን ይችላል። በዛ ምክንያት ቃሉን ዝም ብለን እያስረዘምን ወይም ደግሞ ብንቀጥል ለአንድ ሰዓት ተሰጥቶን ሁለት ሶስት ሰዓት አራት ሰዓት ብናቆይ አሁንም እንደ ዝማሬው ቅድም ስለ ዝማሬው እንደተናገርኩት ይህ ስብከትን ይጨምራል። አስቸጋሪ ነው የሚሆነው። ትምህርታችንን በዛ በተሰጠው ኃይል ባለው መልክ እንዲገለጽ መንፈስ ቅዱስ ያንን ያደርጋል። የጥበብና የእውቀት መንፈስ ነው፣ አቀራረብንም ይሰጣል። እንደገና ደግሞ የምናስተምረው ትምህርት ኃይል እንዲኖረው ማድረግ የመንፈስ ቅዱስ ስራ ነው። እኛ ግን ተዘጋጅተን በተቻለን መጠን ሰዓትን ማክበር አለብን። በተለይ በጉባኤ የምናስተምር ከሆነ ስራ ሊኖር ይችላል። ብዙ ሰዎች በዚህ ጊዜ ጌታን አምልኬ በዚህ ጊዜ ደግሞ ወደ ስራ ገባለሁ እንዲሆነ ብሎ ቀጠሮ ሊይዙ ይችላል። ይህን ስንል አንዳንድ ጊዜ ትንሽ ጊዜ አልፍ ማለት አይደለም። ጊዜ ያልፋል። ነገር ግን በጣም የተለጠጠና ትልቅ የመጎተት ነገር ካለ ግን ትክክል አይደለም። ለምሳሌ 15-20 ደቂቃ አንዳንድ ጊዜ ቢያልፍ ብዙ ችግር ላይ ፈጥር ይችላል። አንድ ሰዓት፣ ሁለት ሰዓት፣ ሶስት ሰዓት ግን ቢያልፍ፣ አራት ሰዓት ቢያልፍ ጤናማ የሆነ አካሄድ እንዳልሆነ ብዙዎቹ ይገምቱና ለሚቀጥለው ጊዜ ብዙ ሰዎች ወደዛ አምልኮ መምጣትን ላይፈልጉ ይችላል። ስለዚህ ቅድምም እንደ ተጠቀስኩት ለአምልኮና ለትምህርት ለዝማሬ የሚበቃውን ጊዜ በደንብ አስቦ ከወሰኑ በኋላ በተቻለ መጠን ከዛ ጊዜ ብዙ በማይለጠጥበት ትንሽ ልዩነት ባለበት ወይም ትንሽ ቀደም ብሎ ሊያልቅ ይችላል ወይም ትንሽ ጊዜ ሊያልፍ ይችላል። ግን በዛ መልክ ቢሆን ሰዎች እግዚአብሔርን ለማምለክ ፕሮግራም ሊያደርጉ ይችላል። የእግዚአብሔር መንፈስ አሳስበን እያል 30 ደቂቃ አቁሞን 3-4 ሰዓት ምንቀጥል ከሆነ አስቸጋሪ ነው። ብዙ ቦታ ግን ያው በአሁኑ ዘመን እየታየ ያለ ነገር ጉባኤን ማክበር ያስፈልጋል። መንፈስ ቅዱስ ራሱ ጨዋ ስለሆነ መንፈስ ቅዱስ እኛንም ያከብረናል፣ ጉባኤውንም ያከብራል። መንፈስ ቅዱስ የሚያከብረውን ጉባኤ እኛ ደግሞ የመንፈስ ቅዱስ አገልጋዩ ደግሞ ጉባኤን ማክበር ይገባናል። ስናስተምር በጨዋነት ማስተማር ይገባናል። የጌታ መንፈስ እንደሰጠን ስንሰብክ በጨዋነት መንፈስ ሰዓትን በመጠበቅ በዛ በተሰጠን ሰዓት የእግዚአብሔር መንፈስ እንዲሰራ ብንጠይቅ በዛ ሰዓት ልክ ጌታ በፕላን በፕሮግራም ሰማይና ምድርን 6 ቀን ፈጥሮ 7ኛው ቀን እንዳረፈ እኛም ደግሞ እንደዚሁ በዛ በተሰጠን ጊዜ የእግዚአብሔር መንፈስ ድንቅ የሆነውን ትምህርት ድንቅ የሆነውን ስብከት እንዲሰጥ ሊሆን ይችላል ስንጠይቅ ጌታ ያደርገዋል። ግን ሰዓት የማክበር ኃላፊነት የኛ ነው። እዚህ ደግሞ እንደዛ ሲባል ደግሞ አንዳንድ ጊዜ ደግሞ ተቃራኒው አለ። 3 ደቂቃ ቢታል ልክ በኮምፒውተር ፕሮግራም የሆነ ሰከንድም ቢታል ልክ ሁሉ ነገር እንደተገረመሰ ደግሞ የመቁጠር አይነት ነገር አለ። እሱም ደግሞ ሌላ ደግሞ አመለካከትን አስቸጋሪ ሁኔታ ነው። ሰከንድም ማለት አሁን ትልቅ ልዩነት ባለው መልክ እንጂ ትንሽ ሰዓት ትንሽ ይሄ 10 ደቂቃ 5 ደቂቃ አንዳንዴም ደግሞ ትንሽ 15-20 እንደ ሁኔታው እንትን ብል ይህም ደግሞ ሁል ጊዜ ሳይሆን አንዳንድ ጊዜ ቢሆን ይህን ልንቀበል አልገባናል። እሱ ደግሞ ሌላ በጎ ነገር ሁሉ በነቀፌታ ይሄ ነገር በቃ ሰዓቱ አለፈ ምናምን ብለን ልንልም አይገባም። ማለት ምንድነው ጥቂት ደቂቃዎች ቢያልፉ ማለት ነው። ፕሮግራም ሲደረግ ሁል ጊዜ ትንሽ የስብከቱን ጊዜ ቢሆን ለምሳሌ 4-6 ቢሆን ወይ ትንሽ ቀደም ብሎ ሊያልቅ እንደሚችል ወይም ትንሽ አለፍ ብሎ ሊያልቅ እንደሚችል የጊዜ እንትን መስጠት ያቸው አንድ 20-30 ደቂቃ መስጠቱ መጥፋት የለውም። እንግዲህ ከቁጥጥር ውጭ የሆኑ ነገሮች ከኛ ቁጥጥር ውጭ የሆኑ ነገሮች ሊሆኑ ስለሚችሉ ለምሳሌ ፕሮግራሙ በአራት ሰዓት የሚያልቅ ከሆነ 4:20 ወይም 4:30 ያልቃል ብሎ መናገርም ይቻላል። ያቺ እንግዲህ ትንሽ በስብከትን በአንዳንድ ጊዜ ላይት ያሉ ነገሮች በሚሆኑበት ጊዜ ያቺ ጊዜ እንግዲህ አሁን ቢታልፍ ያንን ማካካሻ ትሆናለች ማለት ነው። ከዛ ውጪ ሰከንዱ ማለት በደቂቃው አለ በዛሬ በጣም ተበላሽ ብንልም ትክክል አይደለም። የህግ ብዝነት ነው ብለን እንደዚህም አይነት አቋም ያላቸው ብዙ ሰዎች ሰማለሁ። የሆነ ነገር ቢሆን በቀን ተቃራኒው ነገር ይዞ ያ የተደረገው ነገር ሁሉ ስላሸት ወይም ደግሞ መንቀፍ ሊሆን ይችላል። እሱ ትክክል አይደለም። ፕሮግራሙ ተለጦ ሌሎች ነገሮች እንዳበላሹ ጥንቃቄ ለማድረግ እንጂ በዚህ አይነት በሴኮንድ በደቂቃ ውስጥ እንደዚህ በመሆን ምክንያት ትችት ማድረግ የለብን። ግን ግልጽ የሆነ ልዩነት ካለ ጊዜው ቢጠበቅ ብሎ መናገር ይቻላል። ለሚያገለግሉ ሰዎች፣ እዛ ለሚያስተባብሩ ሰዎች ማለት ነው። ግን ጥሩ ከሆነ ዝም ብሎ መተው ነው የሚሻለው። እንግዲህ ማስተማሩም ትምህርቱም ይሄ ነው። ብዙ ጊዜ በአሁኑ ጊዜ ትምህርትም ስብከትም ሲሰጥ ዛሬ የመልእክቱ ጊዜ ከጠዋቱ 4:00-6:00 ይባላል። ፕሮግራሙ እሺ በአራት ሰዓት ይጀመራል። አንደኛ ሰው ሰዓትን አክብሮ መምጣቱ ያንን ሰዓት ለመተግበር ይረዳል። ምክንያቱም ከጅማሬው ላይ ያ ካልተከበረ ፍጻሜው ላይ ደግሞ መለቀጡ መገፋቱ አይቀሬ ነው። ስለዚህ እዚህ ላይ የሚመኑም ሁሉ የመተባበር ኃላፊነት ሰዓትን የማክበር ኃላፊነት የእኛም ጭምር ነው። ከዛ ከተጀመረ ያ በተሰጠው ጊዜ ዝማሬውም ስብከቱም ጸሎቱም ሌሎቹም የሚደረጉት ፕሮግራሞች በአምልኮ ጊዜ ማለት ነው ይደረጋል። ከ4-6 በትንሽ ሰዓት ልዩነት ወይም ትንሽ ቀደም ብሎ ትንሽ አለፍ ብሎ ቅድም እንደጠቀስኩት ማለት ነው። ግን የ2 ሰዓት ፕሮግራም ተብሎ ከ4-6 የተባለው ከ4-7 ይቆይ። ከ4-7 ቢሆን ትንሽ ረዘም ብሏል። ከ4-6 ማለት የሚገባው ማለት ነው። እስከ 7 ቢሆንም ማለት ነው። በተቻለ መጠን ከዛ ማለትም አለበት ብቻል ፕሪሳይስ መሆን ነው። ከ4-8 ቢሆን ግን ትልቅ ልዩነት ነው። ከ4-9 ቢቆይስ ሚሻውም ሌላውም ሰው ፕሮግራም አድርጎ የመጣው ሰው ፕሮግራም ሁሉ ተበላሸ ማለት ነው። ይሄ በአብዛኛው ጊዜ በተለይ በመንፈስ ቅዱስ እንቅስቃሴ በሚያምኑት ቤተክርስቲያኖች የሚሆን ነገር ነው። ይሄ የመንፈስ ቅዱስ ፈቃድ አይደለም። በግልጽ ነው የምንናገረው። ከሰው የሰራ ነው። ከሰው የሰው ድርሽ ሰው የሚያደርገው ነው እንጂ መንፈስ ቅዱስ በሰዓት የሚሰራ ነው። በዛ በተሰጠው ሰዓት ተአምር አድርጎ ይበቅይላል። እኛ ከጌታ ጋር ያለ ነገር ጤናማ ከሆነ ጌታ በማዕከላችን የምንነቀፍ ነገር ካላገኝ የእግዚአብሔር ክብር እንቅፋት የሚሆን ነገር በመካከላችን ካልል ቅምና ጥላቻ ከልል ቁርሾ ከልል ኃጢአት ከልል እግዚአብሔር በጊዜው ታላቅ ነገር በዛ በተሰጠው ጊዜ ውስጥ ሰርቶ ጉባኤ ሁሉ ተነቃቅቶ ፕሮግራሞቹ ደግሞ በሰዓት ይጠናቀቃል። እና ይሄ ነገር መታረም ያለበት ነገር ነው። ጳውሎስ ስለዚህም እንደዚህ ብሎ ባይናገርም ሁሉም ነገር በሰዓት ይሁን፣ ሁሉ ነገር በእውቀት ይሁን ስል ይህንንም መናገሩ ነው። ሁሉም ለማለት ይሁን ስል ይሄን ነው። ሁሉ ነገር ይህን ነው እንግዲህ ቅድም ያለ ወንድሞች ሆይ በአእምሮ ህፃናት አትሆኑ፣ ለክፋት ነገር ህፃናት ሁኑ። በአእምሮም አስቡ እኮ ነው። እንደዚህ አይነት ፕሮግራም በምናደርግበት ጊዜ በአእምሮም እናስብ። በስሜት ብቻ አይደለም እኮ ነው የምለው። የስሜት ጉዳይ አይደለም፣ የመንፈስ ቅዱስ ስራ የሀይል ጉዳይ ነው። ነገር ግን በስነ ስርዓት ስንጠቀም ነው ሀይሉ ትልቅ ስራ የሚሰራው። አለዚያ ውድንብር እንፈጥራለን ማለት እኮ ነው። ሌሎችን ልሳኖች በሚናገሩ ሰዎችና በሌሎች አንደበት ለዚህ ህዝብ እነግራቸዋለሁ፣ እንዲሁም ቢሆን አይሰሙኝም ይላል። ነው አሁን ልክ በሊሳኑ ሁሉ ተሰብስበው ቢናገሩ አብዷል አይሉ ምንም እንደምልኮ ነው ማለት ነው። ትምህርቱም እንደዚህ ቢሆን አይ እነዚህ ሰዎች እኮ አሁን ይባላል ደግሞ ብዙ ከኋላ አሁን ብዙዎቹ አንዱ በዘመናችን የመንፈስ ቅዱስን እንቅስቃሴና የጸጋ ስጦታን ሰዎች እንዳይቀበሉ እንቅፋት እየሆነ ያለው በሌሎች አብያተ ክርስቲያናት ማለት ነው። ይሄ ሁኔታ ነው። በስነ ስርዓት ግን ቢነገር ይሄ ነገር አይሆንም ማለት ነው። አሁን የጸጋ ስጦታ ትልቅ ስራ በመስራት ፈንታ ወደማ የሚያሰናክል የሆነ ነው ማለት ነው። በእኛ አጠቃቀም ችግር ምክንያት ማለት ነው። በአይምሮ ህፃናታችሁን እኮ ነው የምለው። በአይምሮ ህፃናታችሁን አስቡበት። ለክፉ ነገር ህፃናቱን እንጂ በአይምሮ የበሰላችሁ ነው። አቅዱ፣ በስነ ስርዓት አድርጉ፣ ጊዜውን ተጠቀሙ፣ በጊዜ ስሩበት። መንፈስ ቅዱስ እንደ እንስሳ አይደለም ይነዳል። በአይምሮም የበሰሉን አይምሯችንን ራሱ በጣም በጣም ከፍተኛ ስለት ያለው አይምሮ የተለ አይምሮ ነው የሚያደርገው። መንፈስ ቅዱስ እኮ ራሱ አይምሯችን የፈጠረ መንፈስ ቅዱስ ስለሆነ እርሱ አይምሮ ሲባረክ አይምሮ ምን እውቀታችን ሁሉ የአይምሮ መረዳታችን ሁሉ ይጨምራል። እንዲያውም ምንድን ነው የምለው ጳውሎስ ከትንቢትም ከፍለን እንናገራለን እንደዚህ ነው የምለው፣ ያ ግን ሲመጣ ሁሉ ነገር ፍጹም በሙላት ይሆናል ነው የምለው። አሁን እውቀታችን በምድር ያለን እውቀታችን እንኳን የተወሰነ ነው። ስለ ብዙ ነገሮች አናውቅ። እግዚአብሔር አምላክን ያውቃል፣ መንፈስ ቅዱስ ሁሉን ያውቃል። ከእሱ የተደበቀ ነገር የለ። እውቀት የእውቀትና የጥበብ ራስ እንደሚል ማለት ነው። የአእምሮም ጉዳይ የእግዚአብሔር ስራ ነው። በአእምሮ እንድናሰር በደንብ እንድንጠቀበት በፕላን እንድንንቀሳቀስ ማለት ነው። ስናደር ግን መንፈስ ቅዱስን አስወጥተን በራሳችን በዛ ብቻ የምንታመን ከሆነ ደግሞ ባዶ ፕሮግራም ነው የሚሆነው። ስለዚህ ይሄን ማለት ነው። ትምህርትም ሲሆን እንግዲህ በዚህ መልክ ይሁን ነው። ስብከት በስብከትም እንደዚሁ ነው። ሰውየው አንድ ሰዓት ተሰጥቶት አምስት ሰዓት ይሰብካል። ደግሞ ሲሰብክ አንዳንድ ጊዜ ብዙ የትምህርት ጉዳይ ደግሞ ሲንጸባረቅ ይታያል። አንዳንድ ጊዜ ሰባኪው ወይም አስተማሪው ሲያስተምር የግድ ትንቢት ወይም ልሳን እንዲኖር እንደ ግዴታ የመውሰድም ስህተት አለ። እግዚአብሔር ልሳንና ትንቢትን እኮ የሚሰጠን የሚናገረው ሰማያዊ መልእክት ሲኖር ለማጽናናትም ለማበረታታትም ብዙ ጊዜ ሊኖር ይችላል። ካላስፈለገ ግን እግዚአብሔር ሰዎች በሚሰሙት ቋንቋ ያስተማር፣ በሚሰሙት ቋንቋ ይሰብካል። የግድ ሁል ጊዜ በጉባኤ ፊት ልሳንና ትንቢት መነገር የለበትም። ሲያስፈልግ ጌታ ያደርጋል። ይህን መንፈስ ቅዱስ የሚያደርገው ነው ነው ቁም ነው። እንደ አስፈላጊነቱ እያየ መንፈስ ቅዱስ በጉባኤ ፊት የሚያደርገው ነው እንጂ እኛ በፍላጎታችን እንደ ልማድ ወስደን ካልተናገረ በጉልበት እንድናገሩ የምናስገድድበት ወይም ደግሞ ብዙ ጊዜ እንደምንነግረው አስተማሪዎች ያስተምሩና የመገለጥ ጾታ ስለ አንድ ግለሰብ ወይም ተስፋ የቆረጠ ሊሆን ይችላል፣ ወይም በኃጢአት ውስጥ ያለ ሊሆን ይችላል፣ ወይም ደግሞ በተለየ ፈተና ውስጥ ያለ ሊሆን ይችላል። እየጸለየ ያለ ሰው ስለ እሱ የማጽናናትም ይሁን የመገሰጥ የመምከር የማበረታታት መልእክት ሊሆን ይችላል፣ ወይም ደግሞ አዲስ መገለጥ ስለዛ ሰው ስለ ጉባኤም ሊሆን ይችላል። ትምህርታችንን አስተምረን ከጨረስን በኋላ ጌታ ያንን መገለጥ ከሰጠን እንናገር፣ ካልሰጠ ግን የወንጌል ትምህርቷን አስተምረን ያንን የተዘጋጀንበት ነገር አስተምረን እንኖር። እግዚአብሔር በዛ ውሽንብር በሌለው ሁኔታ ህዝቡን ያንጻል። ያቺ ግን ከስጋ የሆነችዋ ሰውየው በራሱ ፕሪስክራይብ ያረጋል፣ ከጌታ ሳይሆን ያረጋት ነገር ጥያቄ ትፈጥራለች። ደግሞ ይታወቃል ከጌታ ያልሆነ ነገር አንዳንድ ጊዜ መንፈሳዊ ነገር ቢመስልም ማለት ነው። ይህ መገለጥ ያለው አገልጋይ አስተማሪ ወይም ሰባኪ ሁል ጊዜ ግን መገለጥን መግለጥ የለበትም። ጌታ ሲፈልግ ብቻ ነው ማድረግ አለበት። ጌታ ካልሰጠ ዝም ማለት አለበት። እግዚአብሔር ትንቢትንም ሊሳንንም ካልሰጠ በጉባኤው ግን ነቢዩም ትንቢት ተናጋሪውም ዝም ማለት አለበት። ትንቢት ተናጋሪውም ነቢዩም ወይም በሊሳን የሚናገረው መገለጥንም ደግሞ የሚገልጸው መገለጥን በትንቢት መልክ ወይም በሊሳን መልክ ገልጾ በኋላ እንዲተረጎም የሚያደርገው ጌታ በመንፈሱ ካልተናገረ፣ ጌታ መንፈሱን ካላነቃቃ፣ ጌታ ለእርሱ በሚያውቀው መንገድ ከዚህ በፊት እንደምናገረው ካልተናገረ ዝም ማለት አለበት፣ አምልኮ ማየት አለበት እንጂ ጌታ አልተናገረው ነገር ከራሱ መርቆ መናገር የለበትም። እሱ በእግዚአብሔር ፊት የሚያስጠይቅ ነው፣ አገልግሎቱንም የሚያበላሽ ነው፣ የሰው ልጅንም አገልግሎት ያበላሽ። ለጊዜው ብዙ ሰዎች ከመንፈስ ቅዱስ ነው ብለው ሊቀበሉ ይችላሉ፣ ግን መገለጡ አይቀርም። በተለይ እዚህ ላይ መናፍስትን የመለየት ስጦታ ያላቸው ሰዎች ቢኖሩ ከስጋ መሆኑ ወይም ከሰይጣን መሆኑን ወይም ከዓለም መሆኑን በደንብ መግለጽ ይችላል። ይህ ለሚሰሙ ሰዎችን ከጌታ የሆነው ነገር ያስታውቃል፣ ግን አንዳንድ ጊዜ ደግሞ ለማወቅ የሚያስቸግር ሊሆን ይችላል። ስለዚህ ከታወቀ ሲታወቅ አንደኛ መንፈስ ቅዱስ ይህንን የሚያደርገው ሰውዬ በህሊናው ይወቅሳል፣ እኔ ያልተናገርኩት ተናግራል ይላል። ምክንያቱም ሰውዬውና መንፈስ ቅዱስ ያውቃሉ፣ የሰውዬው ህሊና ያውቃል፣ ከጌታ እንዳልሆነ ያውቀዋል። ስለዚህ አገልግሎቱ በማድረግ ፋንታ በውቀሳ ይሆናል ማለት ነው። አገልግሎቱንም ያበላሽበታል እንዲህ አይነት ነገር። ከጌታ ከሆነ ግን ዋጋ የሚያስከፍል ትንቢትም ቢሆን የመገለጥ ስጦታ ይህ መገለጥ በትንቢት የተደበቁ ምስጢሮችን መግለጥ ሲሳን ደግሞ በሚተረጎ መልክ ሲሆን ከፍተኛ የሆነ ዋጋ የሚያስከፍልም ትንቢትም ቢሆን ጌታ ከተናገረ መናገር አለ። ጌታ ያንን ሁሉ ሁኔታ እያወቀ ነው። ያንን ለመናገር ብንፈራ የጌታን አገልግሎት በአግባቡ እየተወጣን አይደለም ማለት ነው። ማንም ቢሆን ያላድለው ጌታ የተናገረውን ማድረግ አለ፣ ጌታ እንዳለው ማድረግ አለ። በእርግጥ እዚህ ላይ ትንቢትም ሊሳንም ሲነገር ደግሞ የጥበብ አቀራረብ አስፈላጊ አይደለም ማለት አይደለም። የጥበብ አቀራረብም ያስፈልጋል። ከጌታ መሆኑን ክብር በተሞላበት በጥበብ በእውቀት ማለት አቀራረቡ ለሰዎች በሚስብ መልክ መንፈስ ቅዱስም ይህንን አይነት አቀራረብ እንዲሰጠን ልንጠይቅ እንችላለን፣ ልናደርግ እንችላለን። ግን ጌታ ሲናገር ብቻ ነው ይህንን ማድረግ። ጌታ ካልተናገረ አስተማሪው ዝም ብሎ አስተምሮ መቀመጥ አለበት እንጂ ጭማሪ ነገር መናገር የለበት። ሰባኪው እንደዚሁ ትንቢት ተናጋሪውም ወይም ደግሞ በሊሳን የሚናገረው የሚተረጉመው ማለት ነው። ጌታ ካልተናገረ ይሄ የጸጋ ስጦታ መንፈስ ቅዱስ ሲፈልግ የሚያደርገው እንጂ እኛ ስንፈልግ እንደፈለግን ልክ አሁን መድኃኒት ሰውዬው ሲታመም ተጽፎ መድኃኒት እንደሚወሰድ እንደዚህ አይደለም። የእግዚአብሔር መንፈስ በሰዎች ውስጥ ያለው ስለሚያውቅ የሚያደርገው ነገር ነው። እንደዚህ መሆን አለበት። ይሄም አሁን በዘመናችን አንዱ ትልቁ ችግር ነው። ይሄ የመገለል ስጦታው አንዱ ትልቅ ነገር ሆኖ ሳለ እንደ ልማድ ኮፒ አድርገው ሰዎች በተለይ ሰባኪዎች ተቀባይነት ያላቸው ትላልቅ አገልጋዮች ለመባል ይህንን የማድረግ ነገር ያለ ይመስላል። እሱ ሁላችንም ይህንን ነገር እስቲ በደንብ አድርገን እንየው። እንዲህ አይነት በሽታ አለብኝ፣ እንዲህ አይነት አንደኛ ፈውስ እንደሚኖር ይናገራል። መልእክቱ ከእግዚአብሔር ስላልመጣ ፈውስም አይኖርም። ነገሩ መኖሩ መቼም ከብዙ ህዝብ መካከል ጨጓራ ችግር ያለበት ወይም ራስ ምታት ያለበት ወይም ደግሞ ጠዋት ከሰው ጋር ተጣልቶ የመጣ ተጨንቆ የመጣ አይጠፋም። እንዲህ ተወለ የመጣ እንዲህ ቢባል ግን ይሄ ደግሞ ይሄን ስንል ደግሞ ይሄ የለም ማለት አይደለም። ሊሆን ይችላል። በተለመደ ኮፒ እያደረግን ጌታ ሳይናገረን አናድርግ ነው። የእግዚአብሔርን ስራ እያስነቀፍን ነው። የመንፈስ ቅዱስ ኃይል በሰዎች ዘንድ ተቀባይነት እንዳገኝ እንደውም እንቅፋት እያደረግን ነው ይህን በማድረጋችን ነው። ጌታ ግን ከተናገረ የራስ ምታትም ይሁን የኩላሊት ችግር፣ የጉበት ችግር፣ HIV/AIDS ሌላውም ካለ እንናገር። ጌታ ደግሞ ስለዛ የተናገረውን ያልተናገረውን አንበል። ትፈወሳለህ ጌታ ካለ እንበል። ጌታ በመንፈሱ ትፈወሳለህ ካላለ ግን ትፈወሳለህ የሚለው ቃል አንናገር። ጌታ በተናገረው ላይ እናቁ። ቀጥሎ ያለው ደግሞ እግዚአብሔር ራሱ በሚያውቅበት መንገድ ያደርገዋል። በተለይ ይሄ የጭማሪ አገልግሎት መስጠቱ በአሁኑ ዘመን ትልቅ ችግር እየሆነ ያለ ነገር ኮፒ ማድረግ ኃይል ሳይኖር ነገር ግን ልክ በአዲስ ኪዳን እንደሆነው ማለት ነው። አጋንንትን ያስወጡ እነዛ ልጆች ሲሄዱ ጳውሎስንም ጴጥሮስንም ነው እናንተ ማን ናችሁ ብሎ ጡጫ ጠግበው ሄዱ ማለት ነው። ኃይል ሳይኖር ዝም ብሎ ባዶ ጩኸት ወይም ደግሞ ባዶ እንደዚህ አይነበት። አንደኛ እነዚህ ሰዎች ለክብራቸው ነው፣ ለጌታ ክብር አይደለም። ተጋኒ ስላልገባቸው ነው። ግን ሲገባቸው ደግሞ እንደሚያርሙ ማለት ነው። ሲሞን እንዳረመው እነዚህም ልጆች ያው እንዳረሙ እናምናለን። አንዳንድ ጊዜ ባለማወቅ ስንሳሳት ጌታ ያስተምረናል። ግን እያውቅን ብንሳሳት ጌታ ይቀጣናል። እያውቅን አንሳሳት፣ ልባችን እያውቅ ታዋቂ ሰባኪ ለመባል ተጨማሪ መገለጥ የሌለውን አንናገር። ታዋቂ ሰባኪ ለመባል እንዲህ አናደርግ። ትልቅ የትንቢት ስጦታ አለው ነው ለመባል ጌታ አልሰጠንም ትንቢት አንናገር። ትልቅ የሊሳን ስጦታ አለው ነው ለመባል ደግሞ ጌታ ሊሳን ሳይሰጠን አንናገር። ጌታ ሲሰጠን ግን ደግሞ እንናገር። እሱንም ደግሞ በጥበብና በማስተዋል በእውቀት በትልቅ አቀራረብ በምስል መልክ ማድረግ ይቻላል። የእግዚአብሔር ስራ የመንፈስ ቅዱስ ስራ የረብሻ ስራ አይደለም። መንፈስ ቅዱስ ራሱ ጨዋ ስለሆነ በጨዋነት ይህን መገለጥ በስነ ስርዓት በማስተማር መልክ በመስበክ መልክ በሰከነ መልክ እንኳን መናገር ይቻላል። በኃይልም መናገር ይቻላል። በኃይል መናገር አይገባም ማለት እግዚአብሔር መንፈስ እንደገለጠው መግለጥ ይችላል። ይሄ ነገር በአሁኑ ጊዜ ትልቅ ችግር ነው የሆነው። ሌላው ደግሞ ስናስተምር ስንሰብክ ኮፒ ማድረግ አንዱ ታላቅ የእግዚአብሔር ሰው እግዚአብሔር በገለጸለት መንገድ በአዲስ አቀራረብ ሲሰብክና በዛም አጋንን ሲወጣ ሙታን ሲነሱ ብዙዎቹ ድውያን ሲፈወሱ አስደናቂ ስራ ሲሰራ እኔ እና ልክ የእሱን አቀራረብ አሁን በአሁኑ ጊዜ ቴክኖሎጂ ስላደገ የትም ቦታ እንዲህ ያለ ነገር ስለምናገኝ የእሱን ኮፒ እጅ አሰነዛዘሩ ሁሉ ሳይቀር አነጋገር ዘይቤ ሁሉ ሳይቀር ስልቱ ሁሉ ሳይቀር የአነጋገር የድምፅ አለዋውጥ ሁሉ ሳይቀር ኮፒ እያደረግን እንናገራለን። ይህ ሰውዬ በእግዚአብሔር መንፈስ ኃይል ሆኖ ነው ያንን ያደረገው። እኛ ግን ኃይል ሳይኖረን እንደዛ ብናረግ ማሰናከያ ነው የምንሆነው። እግዚአብሔር እንደ ሰጠን እናስተምር፣ ኮፒ አናድርግ። እግዚአብሔር እንደ ሰጠን እንስበት። ደግሞ ያንን መንገድ ለዛ ወንድም እግዚአብሔር የገለጸበት ሌላ ደግሞ እግዚአብሔር ራሱ የፈጠራ የጥበብና የእውቀት ሁሉ ራስ ስለሆነ ብዙ ፈጠራ ያለበትን የሚስብ አቀራረብን ያመጣል። መንፈስ ቅዱስ ራሱ በፈጠራ ስራው የታወቀ ነው። ምክንያቱም እውቀትና ጥበብ መረዳት ሁሉ በሱ ዘንድ ስላለ የሚሰለች አይነት አቀራረብ እንዳይኖር ማለት የሰው ልጅ ይሰለቻልና። ሌላው ቀርቶ የሰው ልጅ እኮ መናን እንኳን ሰልችቷል። ለእኛ ስጋት ጠንቋሉ ይህንን ያውቃል። የእኛ ድክመት ስለሚያውቅ መንፈስ ቅዱስ አቀራረቡን ይለዋውጣል። አንዳንድ ጊዜ ግን ያ አቀራረብ ያ የስብከት አቀራረብ ወይም ያ የማስተማር አቀራረብ ወይም ደግሞ ያ የትንቢቱ አቀራረብ ሁል ጊዜ እንደዛ ማለት አይደለም። በሌላም ደግሞ ለዛ ሰው እንደዛ አደረገ በሌላው ደግሞ እንደዚሁ ሊሆን ይችላል። ነገር ግን ካልተሰጠን በሚገባን ቋንቋ ትንቢትን እንናገር፣ በለመድነው መንገድ እናስተምር፣ በማስተማር ግን ትምህርቱን እናደርስ። ይሄ ኮፒ ማድረጉ በአሁኑ ጊዜ የመንፈስ ቅዱስ ስጦታ ኃይሉን ሰዎች እንዲክዱ እንዲቃወሙ እያደረገ ካሉበት ሁኔታዎች አንዱ ይሄ ነው። መንፈስ ቅዱስ አይሰራም ወደምን ማለት ነው። እንግዲህ ይሄ ነው ሁሉንም ነገር በአእምሮ ህጻናታችሁኑ ነው የምለው። ለክፋት ነገር የዋሆችና ቅኖች የምንሆነው ክፋትን ለማድረግ ላለማድረግ እንጂ የእግዚአብሔር ሰዎች በአእምሮ ብልሆች ናቸው። ማስተዋል የሚችሉ ማሰልሰል የሚችሉ ማውጠንጠን የሚችሉ እግዚአብሔር ክሬቲቪቲ ያለበትን አእምሮ ነው የሰጠን። እንደ እንስሳ ወይም ደግሞ ፕሮግራም እንደሆነ ኮምፒውተር አይደለም። እንድናውጣ፣ እንድናወጥ፣ እንድናስብ ክፉና በጎን አመዛዝነን በጎን እንድንይዝ ክፉን እንድንቃወም ነው። ታጽኖት እኮ ነው ምለው የእግዚአብሔር ቃል። እግዚአብሔር እኛን እንደ እንስሳ አልፈጠረም። የራሳችን ፈቃድ ኑሮ አውጥተን አውርደን እግዚአብሔር የሚያስከብረውን ነገር ለይተን እሱን እንድናከብረው እንድንመርጥ ነው። አንድ ነቢይ ስላለ ወይም አንድ አስተማሪ ስላለ ብቻ ሳይሆን እኛ ማመዛዘን እንችላለን። ያ የሚያስተምረው ነገር ከእግዚአብሔር ቃል ጋር የሚስማማ ከሆነ እንቀበላለን፣ የማይስማማ ከሆነ ቻሌንጅ እናደርጋለን። ስለዚህ ይሄን ኮፒ ማድረጉ አንዱ ትልቅ ችግር ነው። መለጠጥ ተናግሮ ጉባኤ የማይንቀሳቀስ ከመሰለ ያቺ ነገር ሳይጨምር ያቺ መገለጧል ይትርላል። አንዳንዴ ግብግብም አጋንንትን የማስወጣት ኃይል በሌለበት ኃይሉ የለም። ግን አንዳንድ ጊዜ በቃ ማለት ግብግብ በመንፈሴ እንጂ በኃይልና በብርታት አይደለም ተብሎ ተጽፏል። አጋንንት የሚወጣው በእግዚአብሔር መንፈስ እንጂ በእኛ ግብግብ አይደለም። ምናልባት አንዳንዱ አጋንንት በጾምና በጸሎት ካልሆነ አይወጣም ጌታ እንዳለው ሊሆን ይችላል። በዛን ጊዜ ካልወጣ ስርዓት ባለው መንገድ በመንፈስ ቅዱስ ኃይል ጸሎታችን እንቀጥል እንጂ የጉልበት ጉዳይ አይደለም። አንዳንድ ጊዜ ከግድግዳም ከጠረጴዛም ማጋጨትም አለ። ሰውየውም ጭንቅላቱን ደግሞ ከግድግዳም ይሄ አለ አይደለም በተለየ መንገድ ጭንቅላቱን ይዞ ያውዛውዞ መምታት እንደ ይሄ ብሬን ሴሬብራል ብሊዲንግ ወይም ደግሞ የአንጎል መድማት አምጥቶ ሰውየውም ሊሞት ይችላል። ይሄ እዚህ መታወቅ አለበት። ሰውየውን ይያል እጅን ስንችል እንደ እግዚአብሔር ቃል በስነ ስርዓት እንጫል። አሁን እጅን መጣናችን በእምነት የምናደርገው የእምነቱን ጉዳይ እንጂ እጃችን እኮ አይደለም። ስማርት እጃችንን በኢየሱስ ክርስቶስ ስንችን በእምነት ስናደርግ ታምራት ይሰራል። እና እኛ ሰውየውን ከሚገባ በላይ በመነቅነቅ በማወዛወዝ አይደለም አጋንንት የሚወጣው ወይም ደግሞ በሽታም የሚለቀው። የእምነት ጉዳይ ነው። ብዙ ጊዜ ጌታ ኢየሱስ በምድር ላይ ሲያስተምር ለእኛ ምሳሌያችን ነው። ጳውሎስ ሲያስተምርም እንደዚሁ ነው። ጌታ ሲያስተምር በላው ሳስት በስነ ስርዓት ሰዎችን ሰብስቦ ስርዓት ባለው መንገድ ትምህርትን ይሰጥ ነበረ። ከብሉይ ኪዳን እየጠቀሰ በምሳሌ እያደረገ ሰዎች በሚገባ ቋንቋ ሲሰብክ ደግሞ እንደዚህ ያደረግ ነበር። ለሰዎች በሚገባ ቋንቋ ጥያቄ በሚፈጥር ቋንቋ ለነዛ ለሰዱካውያን፣ ለፈሪሳውያን፣ ለሃይማኖት ትምክተኞች እሱ የሚያስተምረው ይገባቸውና ጥያቄ ይፈጥርባቸው ነበር። የጌታ ኢየሱስ ትምህርት በአእምሮ ራሱ ምን ያህል የተራቀቀ እንደሆነ ማየት ይቻላል። ዝም ብሎ የተምታታ ትምህርት አይደለም። ጅራቱና ራሱ የማይታወቅ የተዘበራረቀና የተምታታ ትምህርት አይደለም። የኢየሱስ ትምህርት ስርዓት ያለው ነበር። ደግሞ በድምፅም ጌታ ብዙ ጊዜ ሲጮህ አንመለከትም። አንዳንድ ጊዜ ጌታ በቁጣ የጮህበት ሁኔታ አለ። ነገር ግን በስነ ስርዓት ያስተምር ነበር። ባላውሳት ድምፅ ለሰዎች በሚሰማ ድምፅ ነገር ግን ረብሻ በሌለበት በስርዓት ሲያስተምር ግን ኃይልን ያደርግ ነበር። እርሱ የኃይልና የክብር ጌታ ነውና የመንፈስ ቅዱስ ኃይል በእርሱ ውስጥ ይገለጽ ነበር። ኢየሱስ ምሳሌያችን ነው። ስናስተምርም እንደዚሁ ነው። አንዳንድ ጊዜ ረዥም ሰዓት እንኳን ጌታ ሲያስተምር ነበር። ጳውሎስም ያስተማርበታል። በፕሮግራም ነው። እሱንም ያንን ለማድረግ በፕሮግራም ነው። አሁን እነዛ ሰዎች በጊዜ ተወጥረው ተጨናንቀው ያሉ ሰዎች አይደሉም። ጌታን ለመስማት ከተለያየ ዓለም ክፍል ከተለያዩ ቦታዎች ከሰማሪያ፣ ከይሁዳ፣ ከሌላው ከግሪክም ሊሆን ይችላል የመጡ ናቸው። ለመስማት ብለው አገሪቱን አቋርጠው ለመጡ ሰዎች ወይም ደግሞ ጌታን ለመስማት ለመጡ የጊዜ ጥረት ችግርም እንደሌለባቸው ያቅ ነበር፣ ያስተምር ነበር። ግን ጌታ በሚያደርግበት ጊዜ ፈውስም ቢሆን በጥቂት ጊዜ ውስጥ ይፈወስ ነበር። ግን አንዳንድ ጊዜ የጮህበት ሁኔታ አለ። ለምሳሌ ወደ ቤተ መቅደስ ውስጥ ገብቶ ጌታ የጮህበት ሁኔታ አለ። በቁጣ ቤትን እንዴት እንደዚህ ታረክታላችሁ ብሎ ማለት ነው። ግን አብዛኛው ጊዜ በስርዓት ያደርግ ነበር። አንዳንድ ጊዜ ስብከት በጩኸት ሊሆን ይችላል። ጮህን ድምጻችን ከፍ የምናደርግበት ሁኔታ ይሆናል። ግን ያ ሁሉ ጊዜ ፎርሙላው ቀመራው እንደዚህ ነው ማለት አይደለም። ከጅማሬ እስከ ፍጻሜ በጩኸት ብቻ ስብከት የመንፈስ ቅዱስ የተሞላ ስብከት ምልክቱ የጨዋ ስብከት መሆን የለበትም። በስነ ስርዓት በሚገባ ቋንቋ ጌታ ኢየሱስ ጳውሎስም እንዳደረገው ጳውሎስም እንደዚሁ ማለት ነው። ጳውሎስ ለምሳሌ ሌሊቱን ሁሉ ሲሰብክ ነበር፣ ለአዳር ጸሎት አብረው ለመጡ ሰዎች ማለት ነው። ለዛ ፕሮግራም ብለው አዳር ለማሳለፍ ብለው የመጡ ናቸው። አሁን እዚህ ላይ የጊዜ ጉዳይ አይነሳም፣ በመንፈስ ቅዱስ ኃይል ሆኖ ማለት ነው። እንደዚህ ሲደረግ አንዱ በስጋ የደከመው ሰው ወደገና ሞተ እና እዛ ላይ መንፈስ ቅዱስ እንዳይወቀስ ጸለየና ያ ሰውዬ ወዳለ። ነገር ግን አብዛኛዎቹ ሰዎች በመንፈስ ኃይል ጳውሎስ ይገልጽ ስለነበረ መሰላቸት ሁሉ እንደሌለ መገመት እንችላለን። በሌላ ቦታ ደግሞ ጳውሎስ በአጭር ጊዜ ውስጥ መልእክት ሲያስተላልፍ እንመለከታለን። ይህን ጌታ እንዳደረገው ማለት ነው። እኔ ኢየሱስን እንደ መስል እኔን የሚሰሉም እኮ የሚለው በብዙ ነገሩ በቅድስና ህይወቱ ብቻ ሳይሆን በማስተማር ዘይቤው፣ ልክ ኢየሱስ ክርስቶስ ከነቢያት መጽሐፍ ከብሉይ ኪዳን ከጥንት ጀምሮ ያለውን ጠቅሶ እንደሚያስተምር ጳውሎስም ደግሞ ብዙ ጊዜ እንደዛ እያዛመደ ነበር፣ እያስተምር ነበር። ማስተማር ማለት ይሄ ነው። በሚገባ መልክ ሰዎች ያንን ሊቀበሉ ላይቀበሉ የሚችሉበት የራሳቸው ውሳኔ እንዲሆን ግን እንዲገባቸው በሚሆን መንገድ ማለት ነው። እንግዲህ ትምህርት እንደዚህ ነው። መሆን በአሁኑ ጊዜ ከመጀመሪያ ጀምሮ እስከ መጨረሻ ይጮኋል። ሁለት ሰዓት የሚሰብ ከሆነ ሁለት ሰዓት በሙሉ ይጮኋል። የአቀራርቦ ራሱ ይሰለቻል። በተለይ አዲስ ለመጣ ሰው ማሰናከያ ነው የሚሆነው። አንዳንድ ጊዜ እየሰበከ ድምፁን ከፍ ለማድረግ ብጮህ ምንም አይደለም። አንዱ ታላቅ የእግዚአብሔር ሰው በዛ መልክ አንድ ጊዜ ሲሰብክ ህዝቡ ተባረከና ያችን ኮፒ አድርገ በአብዛኛው ቦታ ደርሳ አሁን እንደ ደንበኛ ኮፒ ተደርጋ እንደዚህ ይደረጋል። በቃ የማቋርጥ ይሄ በቃ አቀራረቡ ራሱ ማርሽፕ አንዳንድ ጊዜ ደግሞ ኮንቲኒስሊ በዛ አይነት ጩኸትም የሚሰበክበት ሁኔታ ሊኖር ይችላል። ይሄ ከመንፈስ ቅዱስ የሚሆንበታል፣ ግን ሁሉ ጊዜ ፎርሙላ አይደለም። ሁሉ ጊዜ ጸጥ ብሎ መስበክም ፎርሙላ አይደለም። በጠዋት ጀምሮ በጠዋት መጨረስም ፎርሙላ አይደለም። በጸጥታ ጀምሮ በጸጥታ ስብከት መጨረስም ፎርሙላ አይደለም። ነገር ግን የምናስተምረው እንዲህ ባለ አይምሮ ሰዎችን ልስ በሚችልበት መንፈስ ቅዱስ የሰጠንን ጥበብ በመጠቀም ማስተማርና መስበክ አለብን። እኛው ራሳችን እንደተሰጠን እንጂ ሰውየው እንደዛ ስላደረገ ብለን የእሱን የእጅ አወዛወዙን እንደገና የአነጋገር ዘይቤውን ሁሉ ኮፒ ማድረግ የለብንም። እኛው በእኛው እግዚአብሔር በሰጠን የእግዚአብሔር መንፈስ በእኛ ውስጥ ይሰራል ስናስተምር። እንግዲህ እዚህ ላይ በዘመኑ ይሄ አንዱ ችግር ነው። ይሄ መታየት ያለብን አንዱ የመንፈስ ቅዱስ የጸጋ ስጦታ ብዙዎቹ እንዳይቀበሉ እንቅፋት እየሆነ ያለው ይሄ ነው። ኃይል የሌለው እንደሆነ፣ የማይተገበር እንደሆነ ጌታ ሳይናገር ትንቢት ይነገርና አይፈጸምም፣ ማሰናከያ ይሆናል፣ ልሳኑ አይከናወንም፣ የተተረጎመው ማለት ነው፣ ማሰናከያ ይሆናል። መገለጡም ደግሞ የተባለው የተለመደ ነገር ነው። አይ እነዚህማ ሲሰብኩ የግድ እሱን እንደዚህ ያደርጋሉ ይባላል፣ የሚሆን ነገር አይኖርም። ከጌታ ሲሆን ግን ይሆናል። ከጌታ ሲሆን መገለጡንም ትንቢቱንም ልሳኑንም እናደርግ፣ ግን እንደ እግዚአብሔር ቃል በስርዓት እናደርግ። የእግዚአብሔር መንፈስ ሲሰጠን እናርግ፣ የእግዚአብሔር መንፈስ ሳይሰጠን ዝም እንበል። አናድርገው። ራሱን የቻለ ትልቅ ምግብ አለ። በቃሉ ላይ መነጋገር ይቻላል። በቃሉ ላይ ራሱ መነጋገር ትንቢትም ልሳንም ባይኖር እንኳን በተለመደው መንገድ እንኳን ቃሉን ስንወያ ቃሉን እንግለጽ። ጌታ ሲሰጠን ደግሞ የጸጋ ስጦታ እንግለጽ። ሲሆን ደግሞ ተአምር ያለበት ይሆናል። ዕውሮች ይድናሉ ከተባሉ ይድናሉ። በዛ መካከል ቦምብ ይዞ የመጣ ሰው አለ ከተባለ ሰውዬው እየተንቀጠቀጠ ይወጣል። ኤስ ያለበት ሰውዬ ደግሞ ካለ እግዚአብሔር እንደዛ ከፈወሰው ለሰውዬው የሚሰማውና ኃይል የመንፈስ ቅዱስ ኃይል በዚህ በተናጋሪው በኩል ሲናገር፣ በዛ ደግሞ ፈውሱ በሚመጣበት ሰውም ደግሞ ኃይሉ ይገለጣልና እርሱም ደግሞ ከኤስ ይድናል። ከኤስ መዳኑ ደግሞ የስሜት ጉዳይ ብቻ ሳይሆን በላቦራቶሪ ይህ መረጋገጥ አለበት። ያ ከሆነ ከጌታ መሆኑ ይሆናል። ትንቢትና ልሳን ከጌታ ካልሆነ ከእንዴት ነው የሚሆነው ቢባል፣ ትንቢትና ልሳን ከስጋ ሊሆን ይችላል፣ ከሰይጣን ሊሆን ይችላል። የዓለምን እውቀት ወይም ደግሞ ክብር ፍለጋ ማለት ከስጋ ሲሆን የእግዚአብሔር ሰዎች ሊያደርጉ የሚችሉት ነው። ዝና፣ ክብር፣ መታወቅን፣ ተቀባይነትን ለመጨመር ብለን ጌታ ሳይናገረን የምናደርገው ማለት ነው። የትንቢት ተናጋሪው አስተማሪው መገለጥን በዛ መልክ ሊገልጽ ይችላል። ልሳን በልሳን የምናገረው እንደዛ ሊያደርግ ይችላል ማለት ነው። የሚተረጉመው በውሸት ሊተረጉም ይችላል፣ ሳይሰማው በፊት እንደለመደው ከዛ በኋላ አቀነባብሮ ሊያደርግ ይችላል። ይሄ ከስጋ የሆነ ነገር ነው። ግን በእግዚአብሔር ሰዎች ላይ ይሄ ሰይጣን አደረገ ማለት አይቻል። ግን አንዳንድ ሰዎች በኢየሱስ ክርስቶስ ሲያምኑ ሳይድኑ ወይ ሰይጣን ሳይወጣ የተደበቀ ሰይጣን ኖሮ ሊቀጥሉ ይችላል። እነዚህ ሰዎች አሁን አንዳንድ ጊዜ ከቆዩ በኋላ ሰይጣን ሊወጣ ይችላል። ግን በእውነት በኢየሱስ ያመኑት ከሰይጣን ነጻ የወጡ ሰዎች ሰይጣን ወደ እነሱ ይገባል ብለን እኛ አናምንም። ስለዚህ ሰይጣን አደረገ አለን ወይ ሰይጣን በሱ ውስጥ ገብቶ የጠመጣም ብዙ አረገ አለ። ግን ሰይጣን የማሳሳት ድምፁ ሊያሰማ ይችላል። ቃሉም እንደምናገረው ማለት ነው የብርሃን መልአክ መስሎ ሊያስድ ቅዱሳንንም ሊያስድ እንደመጣ እንዲያውም እኔን አዘገየኝ ይላል ጳውሎስ። አንዳንድ ከኢየሱስ ክርስቶስንም ፈትኖታል ሰይጣን፣ ጳውሎስንም ፈትኖታል ሌሎችንም። እሱ ደግሞ በቃሉ መቃወም የምንችለው ነገር ነው። እሱም ደግሞ ወደ እኛ ውስጥ ገብቶ ሳይሆን ከሩቅ ሆኖ ድምፁን ሊያሰማ ይችላል። ሰይጣን እንደሚያገሳ አንበሳ በዙሪያችሁ ይዞራልና ነው ምለው። እናንተም አዘንታችሁ ተቃውሙ፣ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል ነው ምለው። እሱ ከሆነ መቃወም ነው። የሰይጣን ድምፅ ሰምቶ የተምታታ ነገር ከእግዚአብሔር መልእክት ጋር እንዳናረገው ማለት ነው። ከስጋ የሆነ ስጋ ፈላጊ፣ ክብር ፈላጊ፣ ጥቅም ፈላጊ አገልጋይ ወይም አማኝ ይህንን ስህተት ሊሰራ ይችላል። ያ እንዳይደረግ ጥንቃቄ ይታደር። ሰይጣን ስለገባ አይደለም ከስጋው ግን ሰይጣን ደግሞ የስጋን ስራ ይደግፋል። በስጋ ድክመትና ስጋ በሚሰራው ጥፋት እኮ ነው ሰይጣን ብዙ ጊዜ መንፈሳዊ ነገራችን የሚያዳክመው። መንፈስ በስጋ በስጋ ላይ ሲላ በመንፈስ ላይ ይማኛሉ ነው የምትወጡትን ልታደርጉ አትችሉ ነው የምለው። እናንተ የስጋን ፈቃድ ላለማድረግ አጽንታችሁ ተጋደሉ ነው የምለው። ገና ከኃጢአት ጋር ደምን እስከ ማፍሰስ አልተጋደላችሁም እና ይላል ጳውሎስ በዕብራውያን መልእክት። አንዳንድ ጊዜ ኃጢአት የራሳችንን ፍላጎት የራሳችንን ርክት ለእኛም ጉዳት የሚያመጣው ለሌሎችም ደግሞ ችግር የሚያመጣው ለጌታ ክብር ደግሞ የጌታ ክብር የሚሻማው መጋደል አለብን። አእምሯችን ስለሚመሰክርልናችን ስለሚመሰክር መንፈሳችን ስለሚመሰክር መቃወም አለብን። ያንን ማድረግ የለብንም። ቢፈትነንም ትንብት ጨምር ለዛሬ ስብከት ቁበት አይደል ውጭ ጨምርብን ስጋ አመስማት የለብን። መገለጡንም ማድረግበት መመለስ የለብን። ጌታ ካልተናገር ይህም ተጋድሎ ነው። በዚህ አይነት የጸጋ ስጦታን እንደ እግዚአብሔር ቃል እናደርጋለን ማለት ነው። እንግዲህ የዛሬው ትምህርታችን እንግዲህ እዚህ ላይ እናረጋለን። ቅዳሜ ቀን ማለት በሚቀጥለው ጊዜ እንገናኛለን ማለት ነው። እግዚአብሔር የሰማራውን ይባርክልን። እግዚአብሔር ከኛ ጋር ይሁን። ስለዚህ ሁሉንም ነገር በአግባቡ እንዳደርግ በጥበብ እንደሱ ከሆነ የመንፈስ ቅዱስ የጸጋ ስጦታ ዓለምን በሚያናውጥ መንገድ ዓለምን በወንጌል ለመድረስ ኃይል ይሆናል። አሁንም ይሰራል። ይሄ የአጠቃቀም ችግር እንቅፋት እየሆነ ነው እንጂ እግዚአብሔር ይሰራል። የቅድስና ነገር እንቅፋት እየሆነ ነው እንጂ የመንፈስ ቅዱስ ኃይል አሁንም ይሰራል። የእኛ አካሄድና ሞቲቭ እንቅፋት እየሆነ ነው እንጂ የመንፈስ ቅዱስ ኃይል አሁንም ይሰራል። ጥርጥር የለውም። በዛ የእኛ የአጠቃቀም ችግር እንቅፋት እንዳይሆን፣ የእኛ አካሄድ እንቅፋት እንዳይሆን መጠንቀቅ አለብን። ከዛ በኋላ እግዚአብሔር ኃይሉን በማዕከላችን ይገልጻል። እንጸልያል። እግዚአብሔር አምላካችን ሆይ እናመሰግናለን ስላስተማር በቅዱስ መንፈስ ስለተናገርከን። ጌታ እግዚአብሔር ክብር ለስም ይሁን። ይህን ስለገለጽ ለዘላለም ከፍ ይበል ተባረክ። አምላካችን እግዚአብሔር ሆይ የሚቀጥለውንም ጊዜ ላንተ አሳልፈን እንሰጣለን በኢየሱስ ክርስቶስ ስም አሜን።